ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 1 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 98 ቀናት ተቆጠሩ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የህገ መንግስት ጥያቄ ዋናና ቀዳሚም ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ ተዜናው በማስከተል እናቀርባለን።
እንደሚታወቀው እንግዲህ በድርጅታችን እንደሚወራበት ሳይሆን በተጨባጭ እንደኖር ነው። ግን ኃላፊነት የሚሰጥህ አብዛኛው ትወጣዋለህ አትወጣውም ተባለ። የምትወጣው ከሆነ ይሰጣል፣ የምትወጣው ካልሆነ ደግሞ ኃላፊነትህ እንድታስቀድም ማለት ነው። ምክንያቱም ልክ በፍላጎታችን እንደገባ ነው ሁሉ ኃላፊነት በእኛ ድርጅት ውስጥ ስልጣን አይደለም የተሰጠን ግዳጅ መፈጸም ይቻላል ማለት ነው። ስለዚህ በዚህ መሰረት ከቲም መሪ ጀምሮ ከመሻ ላይ እስከደረስኩበት የባታሊዮን በካዮን የሚባል እንትን ነበረ፣ የዛ ኮሚሳር ነኝ ነበርኩት። ከዛ ቀጠሮ ወጣሁኝና እንደገና የመገናኛ ሬዲዮ የሚባል አለ፣ የመገናኛ ሬዲዮ ስራ ነበረ። መገናኛ ሬዲዮ ተሰራ ቆየሁኝና እንግዲህ ወደ መጨረሻው አካባቢ መገናኛ ሬዲዮ መቀሬዲዮ ሲመጣ ወደ ፍኖተ ካዲዮ የተፈወቅት ሚታ ናባት እንግዲህ
አያልነሽ። በ1970 ዓመተ ምህረት በለጋ እድሜዋ የሐሰን ተቀላቅላ ወያኔ በሱዳንና በሻቢያ ተደግፎ ከኢሃፓ ጋር ባደረገው ጦርነት እስከታገተችበት እስከ 1983 ዓመተ ምህረት ድረስ በትግል ቆይታለች። በ1982 ዓመተ ምህረት የኢሃፓ ሬዲዮ ፍኖተ ዲሞክራሲ ስርጭቱን ከቋራ ሲጀምርም ተሳታፊ ነበረች። አያልነሽ ኢሃሰን እንዴት እንደተቀላቀለች፣ በሰራዊት ውስጥ ያጋጠሟትን የተለያዩ ሁኔታዎች፣ በድርጅቱ ውስጥ በተለያዩ ጊዜያት ተከስተው ስለነበሩ አንጃዎች፣ ስለ ወያኔ እስር ቤት ቆይታዋና የሀገራችንን ተጨባጭ ሁኔታ አስመልክቶ ከፍኖተ ዲሞክራሲ ጋር ያደረገችውን ሰፋ ያለ ቃለ ምልልስ የመጀመሪያውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። 8 የበረራ ሰራተኞችን ጨምሮ የ33 አገር ዜጎች ህይወታቸውን ያጡበት አደጋ ላለፈው አንድ አመት ምርመራ ሲካሄድበት የቆየ ሲሆን ሰኞ የካቲት 30 ቀን የኢትዮጵያ የአደጋ ቢሮ ምርመራውን ውጤት ይፋ አድርጓል። በትራንስፖርት ሚኒስቴር ስር የሚገኘው አደጋ ምርመራ ቢሮ ይፋ ባደረገው ውጤት የቦይንግ ኩባንያ 737 ማክስ አውሮፕላኖች ሲሰራ የፈጸማቸው የንድፍ ጉድለቶችና ኩባንያው ለአብራሪዎች በቂ ስልጠና ለመስጠቱ ለአደጋው መንስኤ መሆናቸውን አስታውቋል። የአደጋ ምርመራ ቢሮ የምርመራው ውጤት ዘገባ እንደገለጸው የ737 ማክስ አውሮፕላኖች የበረራ መቆጣጠሪያ ስርዓት ችግር ለአደጋው ዋና ምክንያት መሆኑ የተገለጸ ሲሆን በዚያን ቀን ከቦሌ አውሮፕላን ጣቢያ ወደ ኬንያ ይበር የነበረው የኢትዮጵያ አየር መንገድ ንብረት የነበረው አውሮፕላን የበረራ መቆጣጠሪያ ስርዓቱ የአውሮፕላኑን አፍንጫ ወደ ታች እየደፈቀ ለአብራሪዎቹ አስቸጋሪ ሆኖ መገኘቱንና አብራሪዎቹ ለመቆጣጠር ቢሞክሩም ሳይቻል በመቅረቱ አውሮፕላኑ ይበልጥ ተምዘግዝጎ መከስከሱን ዘርዝሮ አቅርቧል። የበረራ አንበጣ በተለያዩ የኢትዮጵያ ግዛቶች እየተስፋፋ ነው። በቅርቡ በሰሜን ጎንደር ደጋማ በሆኑት በበየዳ በጃናሞራና በጠለምት ወረዳዎች ውስጥ ባሉ 32 ቀበሌዎች የተሰራጨ መሆኑን የሰሜን ጎንደር ዞን ግብርና መምሪያ ባለስልጣኖች ገልጸዋል። አሁን የሰብል ወቅት ባለመሆኑ ብዙ ጉዳት የደረሰ ባይሆንም የመስኖ ሰብሎች ላይ ጥፋት እንዳይደርስ አስፈላጊው መከላከል እየተደረገ ነው ተብሏል። ያንበጣ መንጋው እንቁላል ሊጥል የሚችልበትን ሁኔታ ተገንዝቦ ህብረተሰቡ በተለያዩ ባህላዊ ዘዴዎች በመጠቀም በማባረሩ ላይ እንዲረባረብ ጥሪ ተደርጓል። በተያያዘ ዜና የዓለም የምግብና የእርሻ ድርጅት ፋኦ በኢትዮጵያ ውስጥ የተሰራጨውን ያንበጣ መንጋ ለመከላከል አንድ አውሮፕላን የሰጠ መሆኑ ተነግሯል። በስጦታ የተገኘው አውሮፕላን ያንበጣውን መንጋ ለመከላከል ጠቀሜታ የሚኖረው ሲሆን ተጨማሪ አውሮፕላኖች ለማግኘት ጥረት እየተደረገ መሆኑም ተገልጿል። በኢትዮጵያ የውጭ ምንዛሪ ለማግኘት ከፍተኛ ችግር በመሆኑ ነጋዴዎችና ኢንቨስተሮች እያማረሩ መሆናቸው ተነገረ። ካፒታል የተባለው መጽሔት በቅርቡ ባወጣው እትም ከውጭ ዕቃ ለማስገባት የሚፈልጉ ኢንቨስተሮችም ሆኑ አስመጪ ላኪ ነጋዴዎች የውጭ ምንዛሪ ለማግኘት የጠየቁት የገንዘብ መጠን 5 እጥፍ በባንክ ሂሳብ እንዲያስቀምጡ የሚገደዱ መሆናቸውን ጠቅሶ ዘግቧል። ስለሆነም ባለፉት ጥቂት ወራት በኢንቨስተሮችና ነጋዴዎች ዶላርም ሆነ ሌላ የውጭ ምንዛሪ ለማግኘት ከባድ እንደሆነባቸውና ፋብሪካዎቻቸውንም ሆነ የንግድ እንቅስቃሴያቸውን በተገቢው መንገድ ለማካሄድ አለመቻላቸውን ተናግረዋል። ይህ አይነት አሰራር አዲስና አስገራሚ መሆኑን የሚገልጹት እነዚህ ወገኖች አብዛኛው ገንዘባቸውን በስራ ላይ ስለቢውል የሚጠየቀውን ተቀማጭ ገንዘብ ለማግኘት የሚቸገሩ መሆኑን ይገልጻሉ። በሌላ በኩል ባንኮች ባለባቸው ገንዘብ እጥረት ምክንያት ዜጎች ባንክ ውስጥ ያላቸውን ተቀማጭ ገንዘብ ማውጣት ተቸግረዋል ተብሏል። በቅርቡ 75 ሚሊዮን ብር በባንክ ተቀማጭ ያለው ነጋዴ 3 ሚሊዮን ብር ለማውጣት ወክሮ ገንዘብ የለም ተብሎ የተመለሰ መሆኑ ተዘግቧል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Yes, I'm a star.
የህገ መንግስት ጥያቄ ዋናና ቀዳሚም ነው። ፊደል ሲቆጠር ሀ ተብሎ ጀምሮ ነው ይባላል። የህግም ዋና መሰረቱ አንድ አገር ያለው ህገ መንግስቱ ነው። በርግጥም ህገ መንግስት ሁሌም ለዲሞክራሲያዊ ሁኔታ መሰረት ሆኖ ይገኛል ማለት አይቻልም። የአሜሪካ ህገ መንግስት ለመስራቾቹ ማለትም ባሪያ ብለው አፍሪካውያንን ይገዙ ለነበሩት ለነ ጆርጅ ዋሽንግተን የሚያመች ነበር። ብዙ ህገ መንግስቶች ለሴቶች የመምረጥና የመመረጥ መብት ያልሰጡ ነበሩ ሲሆን ጥቁር ህዝብን ከሰው ያልመደቡትም ጥቂቶች አልነበሩም። የሌሎችን መተቸት እንተውና የኢትዮጵያ ህግ አልባነት፣ አምባገነንነት፣ የአንድ ሰው ፈላጭ ቆራጭ አገዛዝ፣ ዘረኝነት መንግስታዊ ሽፋንን አግኝቶ ኢትዮጵያን ሲጎዳት መክረሙ ሀቅ ነው። የአሳ ግማቱ ከጭንቅላቱ እንዲሉ በአንድ አገር ስርዓት አልበኝነት ሲሰፍ ግልገል ፋሽስቶች በአገር ሁር ሆነው ሲወራጩ ስናይና ህገወጥነት ሲሰፍ ወደ ህገ መንግስቱ እይታችንን ጣል አድርገን ፍትሃዊ አገዛዝና የህግ የበላይነት እንዴት ጠፋ ማለት ይጠበቅብናል። በአጼ ኃይለ ሥላሴ ጊዜ ህገ መንግስት መስፈሩ ግኝት ቢሆንም ከእንግሊዝና ፈረንሳይ የተቀዱት አንቀጾች ዴሞክራሲያዊ መብትን በሚመለከተው አንጻር ህገ መንግስቱን በህጉ መሰረት በሚል የሚያከሽፈው ሀረግ ተጨምሮበት ነበር። የንግግር ነጻነት በህጉ መሰረት የተጠበቀ ነው ይል ነበር። ህገ መንግስቱ ከፍተኛውን ህግ ከሆነ የትኛው ህግ ነው በህጉ መሰረት ብሎ የሚገድበው? ባጭሩ ታወቁ የተባሉ መብቶችና ነጻነቶች በተጨባጭ ባዶ መሆናቸውን ህጉ ራሱ አስቀምጦታል ማለት ይቻላል። ህግ ቢባልም በአብዛኛው ከፈረንሳይ የተቀዳው የፍትሐብሔር ህግም ለምሳሌ አርሶ አደሩ ገባሩ ለባላባቱ ለሶስተኛ ምርቱን መገበር እንዳለበት ያሰፈረ ነበር። የደርግ ህገ መንግስት የይስሙላና ዋጋቢስ መሆኑን ትውልድ ያውቃል። ዘረኛው ወያኔም የችግራችን ሁሉ ማህፀን የሆነውን ህገ ወያኔን ሲያጸድቅ ህዝብ ሳይካፈልበት በራሱ ለ27 ዓመት መኖር የተገደደውን የአፓርታይድ አገዛዝ ጫነብን። ለውጥ ስንል የዚህን የዘረኛ ህገ መንግስት መፍረስ መሻር ያስቀደምነውም ለዚሁ ነው። የኦህዴድ ሹሞችና ኮሎኔሉ ህገ መንግስቱ ማለትም የወያኔ ዘረኛና ቀውስ ቀፍቃፊ ህግ አይሻርም ሲል በምንም አይነት ለውጥ እንደማይኖር እየነገራቸው፣ ብዙዎች ግን መታለልን መርጠው ለዘረኛው ሹም ድጋፋቸውን ሰጡ። ክልል ምስረታ፣ ዘረኝነት ወዘተ ሁሉም የወያኔ ነው። ዛሬም የሹሙን ስራዎች ሁሉ የሚያወግዘውና ህገወጥ የሚለው በዚሁ ባለው ባልተቀየረው ህጉና ድንጋጌዎቹ መሰረትም ነው። መክፈል ስንሻ መቅሰፍትን ማግኘት የተወሰነብን ይመስል ለውጥ ስንሻ የባሰ መርገብ እየበጣብን ተሰቃይተናልና ደማችንን አፍሰን ጥጋ ሲያዝነውን ወያኔ ወደ መቃብር ገንዘን ለመክተት ህገ መንግስቱ መሻር እንዳለበት ቢጠየቅም ሹሙ አሻፈረኝ ያለው ዘረኝነትን ለማስቀጠልና አምባገነናዊነቱንም ድልዳል ለመስጠት ነው። ህገ መንግስት አንድ አገር ከፍተኛውና የበላይነት ያለው ህግ እንደመሆኑ መጠን የህዝብን የዴሞክራሲ ፍላጎት መሰረት አድርጎ መረቀቅ ያለበትም ነው። የሽግግር ሂደት ይህን እርምጃ እውን ያስደርጋል የሚባለውም ለዚህ ነው። ማለትም አንድ ህገ መንግስቱ በህዝብ በተመረጡ ወኪሎች ወይም ሸንጎ ይዘጋጃል። ሁለት ውይይት አድርጎ ህዝብ አሻሽሎ ወይም ውሳኔውን ሰጥቶ በህዝበ ውሳኔ እንዲያጸድቀው ይደረጋል። ሶስት ህገ መንግስቱን በሰላማዊ መንገድ መቃወም ራሱ በህገ መንግስቱ የሚከበር መብት ይሆናል። ህዝብ ፈቅዶ የወሰነውን ህግ መንግስትም በአብዛኛው የሚያከብር መሆኑ የተረጋገጠ ነው። ህገ መንግስቱ እንዳይጣስም አስከባሪ መዋቅርና ተቋሞች፣ ህጎች መኖር አለባቸው። ዴሞክራሲያዊ ህገ መንግስት መያዝ በኢትዮጵያ የሚጀመር አይደለምና እውን ልናደርገው የሚያገደን ልዩ ምክንያት የለም። በክልል መገነጣጠልና ህዝብን ለመከፋፈል ለወያኔ የሚያመቹ ህጎችን ጠቅልሎ ማስፈር ደግሞ በወያኔ ህግ አራዊት የጸደቀ ነበር። በአንቀጾቹ ላይ ህዝብ ተወያይቶ ይሁንታውን አልሰጠም። አንቀጽ 39ን ያጸደቁት ዘረኞች ኦነግን ጭምር ተሰባስበው ነው። ኢትዮጵያ ህገ መንግስት ሳይኖራት አመታት አልፈዋል። የተጫነባት ህግ ሁሉ ከህዝብ ተጻራሪ ነው። ይህን ሁኔታ የኦህዴድ ኮሎኔልና ጨፍሮቹ ሊቀጥሉብን ወስነዋል። በመሆኑም ወያኔ ኢህአዴግ ይወገድና የወያኔ ህጎች አዋጆች ሁሉ ይሻሩ ዋና መፈክራችን ሆኖ መቀጠል አለበት። የገማናሳ ጭራውን መቁረጡ ሽታውን አያጠፋውም። ሹሙ በወያኔ አዋጆችና ህገ መንግስት መሰረት ሊቀጥል ተነስተዋልና ዘረኝነት በጸያፍ ይዘቱ ሊያቆይብን ወስኗልና ይህን ልንፈቅድ አይገባንም። በሂደት ምን ያህል ጸያፍና አስከፊ እንደሚሆኑ እያሳዩን ነው። ራሳቸውን አስተማሪ ሲሉ የቆዩት ወዲ ገርባና ወዲ ጉዲና በሰሞኑ የህዝብ ዋና ስራ ከአማራ የተጋቡ ኦሮሞዎችን ማፋታት ነው ብለው ሲያጨበጭቡ ግለሰቦቹ ከወያኔ እስር ቤት እንዲወጡ የጮህላቸውና የተሰለፈላቸው ዜጋ ላንቃይን በዘጋው እግሬንም በቆረጠው ብሎ መቆጨቱ አልቀረም። ሹሞቹ ወደ ዘረኝነት ረግረግ ገብተው መስመጥ መበሽቀት እንጂ መውጣት መሻሻል አልተቻላቸውም። የያዙት የወያኔም ህግ አዋጅ አሰራርና ሕይወት አይፈቅድላቸውም። መፍትሄ እነሱን ማስወገድ ነው። መዘናጋቱና መደናገሩ አገር ያሳጣል፣ ፍጅት በህዝብ ላይ ያመጣል። ይህ ግልጽ መሆን ያለበት ሐቅ ነው። ስለዚህም የሽግግር ሂደት እውን ሆኖ ህዝብ የሚፈልገውና ነጻ ሆኖ የሚያጸድቀው ህገ መንግስት መደንገግ አለበት። ዘረኞች እርስ በርስ ተሰባስበውና ህዝብን ከፖለቲካ አግለው በራሳቸው ህግ እያሉ የሚወስኑት የሀገርንም የህዝብንም ችግር የሚቀርፍ አይሆንም። ዘረኛ ቢነነግግ ዘረኝነትን ብቻ ነው። በደቡብ አፍሪካም በወያኔም አይተነዋል። ህገ ወያኔ ያጸደቀው አንቀጽ 39 ሆነ የጎሳ ፌዴራሊዝም መሻር መወገድ አለበት። የነበረውን የገማውን የከይሲውን ወያኔ አገዛዝ መቀጠል ሳይሆን ከነግሳንግስ ወደ ገደል መጣል ነው ግዳጃችን መሆን ያለበት። ከወያኔ ኢትዮጵያዊነትን ከሹሞቹ አገር ወዳድነትን መጠበቅ በከፍተኛ ደረጃ መጃጃልና አገርን መጉዳት ይሆናልና ነቅተን ጸንተን በቆራጥ ትግል ዘረኞችን እናስወግድ። የወያኔ ኢህአዴግ አገዛዝ ይወገድ። የወዴድን ዘረኛ ስርዓት በጋራ ትግል እንደምስሰው ኢትዮጵያዊነት አቸናፊ ይሆናል።
በተወለደ በሰው ባለው ይኮራል።
Yeah.
አድማጮቻችን ወይይት የምናደርገው ከቀድሞዋና ከነባሯ የኢሃሰ ታጋይ ከጓድ አያልነሽ ጋር ይሆናል። በመጀመሪያ ጓድ አያልነሽ እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሰሽ እላለሁ። በማስከተል ከዚሁ በማስከተል ደግሞ በአሁኑ ሰዓት ከደምቢዶሎ ዩኒቨርሲቲ ካፍነው ተወስደው በብዛት ልጃገረዶች የሆኑት ወጣቶች ያማራ ወጣቶች እስካሁን ድረስ ያሉበት ቦታ አልታወቀምና ይህንን በሚመለከት ውይይታችን ብትከፍችልን ደስ ይለናል።
በጣም አመሰግናለሁ። አጋጣሚ ደግሞ ዛሬ የአትሌቲክስ ፌስቲቫል ነው እና በዚህ አጋጣሚ ከእናንተ ጋር ተገናኝቼ ይህን ቃለ መጠይቅ ለማድረግ በጣም ደስ ይለኛል። በደምቢዶሎ ታክቶ ለተፈጠረው የማራ ሴቶች በጣም እንደሚያሳዝን ሁኔታ የሀገራችን ውድቀትን የሚያመላክት ነው ብዬ ነው የማስበው። አንደኛ ሴቶች ከመሆናቸው፣ ሁለተኛ ደግሞ የዩኒቨርሲቲ ተማሪዎች ናቸው፣ ሶስተኛ ደግሞ ገጠሪቱ ኢትዮጵያ ወላጆቻቸው እዚህ ደረጃ ለማብቃት ከፍተኛ ትግል አድርገው እዚህ ያበቋቸው ሴቶች ናቸው። ስለዚህ እነኚህ ሴቶች ለትምህርት ወጥተው ባሉበት ሲቀሩ የሀገራችን የኢትዮጵያ ሁኔታ በምን ደረጃ እንደወረደና በምን ደረጃ ላይ እንደሚገኝ የሚያመላክት ነው። እንግዲህ እነዚህ ሴቶች መጨረሻ እስካሁን ድረስ አልታወቀም። ባለመታወቅ ደግሞ ብዙዎቻችን የሚያስጨንቀን ነው፣ ወላጆቻቸውን የሚያስጨንቅ ነው፣ ኢትዮጵያ ያነበቡ ደግሞ የሚያስጨንቅ ነው። ስለዚህ የት ደረሱ ብሎ መጠየቅ አንደኛ አግባብ አለው። ሁለተኛ ነገር ደግሞ እስከ መጨረሻው ደግሞ ያሉበት መታወቅ ብቻ ሳይሆን ተለቀውም የታገቱበትን ቦታ ካልታውቁ ወደ ቤተሰቦቻቸው እንዲመለሱ የማድረግ ኃላፊነት አለበት። እኔም እያንዳንዱ ኢትዮጵያዊ ግዴታው ነው። ይበልክ እንደዚህ ልንቀጥል አንችልም በዚህ መንገድ እና በጣም ነው የሚያሳዝነኝ።
አያልነሽ እንግዲህ ወደ ዋናው ዛሬ ለቀረብሽበት ጥያቄዎች እንመለስና መቼና በምን ሁኔታ የሀፋን ሰራዊት እንደተቀላቀልሽ የሀፋን ሰራዊት ኢሃሰን እንደተቀላቀልሽ እስቲ ለተመልካቾች ስለ አድማጮች ብትገልጪልን።
እሺ፣ እንግዲህ እኔ ወደ ኢሃሰን የተቀላቀልኩት 1970 ዓ.ም ኢትዮጵያ ቆጣጠረ። እንግዲህ ያ ወቅት ምን አይነት ወቅት እንደነበረ ምናልባት ዛሬ ስናወራው ያ ወቅት ስለሌለ ቀላል ሊመስል ይችላል። ግን በጊዜው በነበረው ሁኔታ ላይ ግን በጣም በርካታ ወጣቶች እኔን መሰልና ሌሎችም ወጣቶች የነበሩበት ሁኔታ ነው እና በዚህ ሁኔታ ላይ በምንኖርበት አካባቢ ወጣትነታችን ወጣት ነን ብለን እንኳን እንትን ለማድረግ የማንችልበት ሁኔታ የነበረበት ነው። ምክንያቱም የደርግ አገዛዝ ስልጣን ላይ የነበረበት ስለነበረ በዛ ወቅት የነበረው ሁኔታ ከባድ የነበረበት እና ሽብር ይካሄድበት የነበረ ነው። ይህ ሽብርና ይሄ እውነታ ደግሞ በእያንዳንዳችን የደረሰ ነው። ያየነው ነው። ከትምህርት ቤት ስንመለስ ለምሳሌ አንድ የትምህርት ቤት ጓደኛ ወድቃ ያገኘዋል። በቃ ሽብር ተመሰረ ማለት ነው። እና ይሄ ሽብር ደግሞ ሰሜን ለኢትዮጵያ ላይ እየተካሄደ ስለነበረ ለወጣቶች እንደኛ እንዴታችን ምን ሊሆን እንደሚችል የሚያሳይ ነው የነበረው። በዚህ መቀጠል እንደማንችል ለወላጆች ጭንቀት የነበረበት እና ችግር የነበረበት ሁኔታ ስለነበረ እንደማንኛውም ወጣት ሴቶች እኔ 1970 ዓ.ም ወደ ኢሃሰ የተቀላቀልኩበት ነው። በነገራችን ላይ ከኔ በፊት እንግዲህ ቤተሰቦችም ሶስት ታላላቆቼ የወጡበት ሁኔታ የነበረው 1969 ዓ.ም ስለዚህ የመጨረሻዋ እንግዲህ እኔን የነበርኩት ማለት ነው። ከዚህ በታች ያሉት ታናናሾች ናቸው። ለዚህም የደረሱ አልነበሩም። ከሁለት ታናሽ አንዱ ዛሬ የነበረችው ሌላው እንግዲህ ከዚህ በታች የነበሩት ና ደራስ ነው የተባለው በሙሉ ግን በዛው በሽብር ውስጥ የነበርበት ና ያፋ የተባለው ሁሉ እየታደነ የሚገደልበት እንትን የሚደረግበት ሁኔታ ላይ የነበረው ማንም ካየ ወጣትነት ብቻ ሁላቱ የምትገደልበት ና ከቀይ ሽብሩን በፊት እንግዲህ ነፃ ወጃም ተብሎ ማንም እንትን የሚገደልበት ሁኔታ ስለነበረ ይህ ሁኔታ እንግዲህ በስንቀጥል የማንችልበት ሁኔታ ስለነበረ እንደማንኛውም ወጣት እንግዲህ ደቂቃ በትምህርት ቦርድ ልጆች ጋር ሁኜ ወደ ላት የተቀላቀልኩበት ነው። ለማስረቂያ ሰባ ትምህርት ነው ወደ የተቀላቀልኩት።
በጣም ጥሩ። በወቅቱ የሰራዊቱና የአባላት ጥንካሬ እንዴት ነበር እና ምን ምን ችግሮች አጋጥመዋችሁ ነበር?
እንግዲህ እኔ በገባሁበት ወቅት በ1970 ዓ.ም ስለነበረ የገባሁት እንደ አጋጣሚ 1970 71 72 አንድ ሁለት ዓመት ከቆየ በኋላ ከ71 ጀምሮ ግማሽ ማለት ነው እስከ ሰራዊት ነበረ። በርካታ ሰራዊት ደግሞ በዛ ወቅት ከሄደበት አጋጣሚ ነበር ለኔ አዲስ ብዙ ማልቆየሁበት ሁኔታ ስለነበረ አዲስ ሆነኝ። ስለዚህ ምንድን ነገር የፈጠረብኝ ነው ለኔ እንደኛ ከነበረኝ እድሜ አንጻር፣ ሁለተኛ ነገር ደግሞ ሊገባኝ የማይችል ነገር ስለነበረ በዛ ሁኔታ ላይ ከባድ ሁኔታ ለኔ ፈጠረብኝ ነው። አንድ ጥያቄ ብቻ የጠየቁት ራሴ፣ ምክንያቱም የጠየቁት ጥያቄ ምንድን ነው? የመጣሁበት አላማ ምንድን ነበረ? ወደ ሰራዊቱ የመጣሁበት አላማ ምንድን ነበረ? ያ ደግሞ አሁን ባለበት ሁኔታ እየቀጠለ ያለ የነበረበት ነው። ምን ይሰማል? ከዛ እንግዲህ ከቤተሰብ ተነጥላ ነው የምትወጣው፣ ከምትወደው ቤተሰብ ከምትወጣቸው እንትና ወንድሞቼ ተነጥላ ነው የወጣው። እና ከዛ በኋላ በደረሱበት ደግሞ ያ አጋጣሚ ሲፈጠር ይህን ጥያቄው ራሴ ብቻ ጠየቁኝ እና የመለስኩት መልስ ምንድን ነው? አሁን እንግዲህ ተመልሼ ወደ ጥልቸው ወይም ደግሞ ታግለዋለሁ ብዬ ወደ መጣሁት ደርግ አልሄድም። ይህ የቀረቡበት ሁኔታ ነው ያለው። ልክ እኔ እንደቀረቡት ሌሎች የሚቀሩ ሰዎች አሉ፣ ወንዶች አሉ፣ በርካታ አባቶች ግን የሄዱበት ሁኔታ ነው። ስለዚህ ከባድ ሁኔታ ላይ ከአንድ አመት በኋላ ብዙ ሰርቆን ይህ አጋጣሚ ትልቅ ሞክት ለበቃ ስጋት እንዲፈጥር ያደረገኝ ለመፈለስ ግን እኛ የሚሄዱት የሚሄደው የቀረ ነው። ግን ደግሞ ራሳችን ብቻ ሳይሆን ድርጅትም ስለነበረ ምንድን ነው ማድረግ ያለብን ወደሚለው ደረጃ ስለታሰበና ስለተደረገ የሚሄዱትም ሄደዋል። ሰራዎች ደግሞ ከኛ ጋር የሚቀሩትም ደግሞ ካሉ ምናልባት መሄድ ፈልገው ምርጫ ተፋቸው ወይም ደግሞ ፈርተው የቀሩ ካሉ በሚል ድርጅቱ መሄድ የምትፈልጉ ካላችሁ ይሄድ ትችላላችሁ። እና በድርጅት ችን ስትኛ ደንብ መሰረት ልክ ፈልገን እንደመጣ ነው ሁሉ ፈልገን ለመውጣት ደግሞ ተሰናብተን የመውጣት መብታል። ስለዚህ ቅር የሚላቸውን ካሉ መሄድ ፈልገው ስለዚህ መሄድ ትችላላችሁ ብሎ ይሄዳል ላሉት ያሰናበታበት እና እስከሚሄዱበት ድረስ የተወሰነ ገንዘብ ይሰጥናል። አልሄድም እንቀጥላለን ያሉት ደግሞ እና ሌሎቻችን ደግሞ አይ እንግዲህ እኛ ደግሞ እንቀጥላለን የሚል ግን የቀጠልንበት ሁኔታ አልነበረም።
በጣም ጥሩ። እንግዲህ በድርጅት ውስጥ ማለትም በሰራዊት ውስጥ በተቀላቀልሽበት ወቅት በጣም ወጣት ነበርሽና ወቅቱ ስትቀላቀይ የነበረሽን የንቃትም ሁኔታም ይሆን የመሳሰለውን ሁኔታ አይተነው ከዛ ከተራ ታጋይነት ወደ ኃላፊነት ቦታዎች ያደግሽ ስለሆነ በሂደቱ ተበክሮሽ እንዴት እንደነበረ ብትገልጪልን።
ከተወሰነ ጊዜ ከቆየ በኋላ ቲም አንድ ቡድን የቲም መሪ ሆኜ እንዳገለግል በድርጅቱ ኃላፊነት ተሰጠኝ። ቲም መራ ነበረ ከአንድ አመት ተኩል በኋላ ማለት ነው። ሁለተኛ ዓመቴ መሰለኝ ቲም መሪ ሆንኩኝ እና የተወሰነ ጊዜ ሰነት መራ ሆኜ እና ከዛ በኋላ እንግዲህ እንደሚታወቀው እንግዲህ በድርጅታችን እንደሚወራበት ሳይሆን በተጨባጭ እንደኖር ነው ግን ኃላፊነት የሚሰጥህ አብዛኛው ትወጣዋለህ አትወጣውም ተባለ። የምትወጣው ከሆነ ይሰጣል፣ የምትወጣው ካልሆነ ደግሞ ከኃላፊነት ትንጠላለህ ማለት ነው። ምክንያቱም ልክ በፍላጎታችን እንደገባ ነው ሁሉ ኃላፊነት በእኛ ድርጅት ውስጥ ስልጣን አይደለም፣ የተሰጠህን ግዳጅ መፈጸም መቻል ማለት ነው። ስለዚህ በዚህ መሰረት ከቲም መሪ ጀምሮ ከመሻል ላይ እስከደረስኩበት በታሪ የሚባል እንትን ነበረ። የዛ ኮሚሳር ነው የነበርኩት። ከዛ ቀጠሮ ወጣሁኝና እንደገና መገናኛ ሬዲዮ ይባላል። መገናኛ ሬዲዮ ሰራ ነበር። መገናኛ ሬዲዮ ተሰራ ቆየውኝና እንግዲህ ወደ መጨረሻው አካባቢ መገናኛ ሬዲዮ የመገናኛ ሲመጣ ወደ ስፖርት ሬዲዮ የተፈቀደ ይታ ነበር። እንግዲህ ከሰሞኑ ጋር በተያያዘ ነበር ጀመረና ለምን አይነት ሁኔታ እንደጀመረ ይለቅም ይመስላል። በትክክል ይመራል ግን እስከዛ ድረስ እንግዲህ ጀመረ ከዛ ከሌላ ኮንሰርት ነበር እንደገና ከዛ በኋላ ደግሞ የፓታል ኮንሰርት ነው ተሰራ ቆዩ ታይ ተባለ። አብዚህ ውስጥ እንግዲህ ድርጅት ይችላል ድርጅታችን ውስጥ ያለውን ኃላፊነት ተቀብዬ ተሰራ ቆዩ ከዛ
እሺ ያያልነሽ እንግዲህ ደርግ የያሰን ህልውና ለመካድ የሚንቀሳቀሰው ኃይል ያያልነሽ ጦር ነው። እሷም የጎጃሙ የኢዲዩ ማለት የኢትዮጵያ ዲሞክራሲክ ህብረት የሰሜን እዝ ደስታ ልጅ ናት ብሎ የፈጠረውን ማደናገር እንዴት ነበር ያየሽው? እንቅስቃሴውን በዛው አጋጣሚ ደግሞ እዛ አካባቢ የነበረውንም እንቅስቃሴና ሁኔታውን አብረሽ ብትገልጪልን።
ኦኬ እንግዲህ ምንድነው እኔ ወደ ሰራንስ ስከናቀቅ የገና መጀመሪያ ያገባሁበት ድርጅት ካንተር ኮንትራክት ላይ አካባቢ ኮንትራክት አካባቢ በነበረው ወደ ጠለምት ነው ጠለምት ይባላል ማለት ዛ ነው መጀመሪያ ተቀላቀይ ማስጠኛ ገብቼ ሰልኝ እንትን ያደረኩት እንጂ ማለት ስለዚህ እስከ ሶስተኛ ጊዜ ድረስ ሰራንስ አካባቢ ያፈፋስኪ መጣት ድረስ ወጫም ወደ ላይ ወጥቶ ከተፋፋ ድረስ ጎንደር ዙሪያ ባሉት አካባቢዎች መንጫው ጎንደር ዙሪያ እንቅስቃሴ ሁኔታ ነበር። ድርጅታችንና እና ወልቃይት ድንርማጭሆ ዛሬ ታኬት ካራት ወልቃይት ማለት ነው። እና መጠለንት አካፍታ ጎንደር ዙሪያ አካባቢዎች በዛ አካባቢ ድረስ እንቅስቃሴ ነበር። በኋላ ግን ሰራዊታችን ቁጥሩ እየጨመረ እየመጣና አካባቢዎችን እያጠፋ ሲሄድ ደግሞ ወደ ጎጃም አካባቢ ሰራዊቱ የቀጠለበት ሁኔታ ነበረው። እና የጎጃም አካባቢ እንቅስቃሴ ስናደርግ የነበረበት ሁኔታ በተለይ ወደ 71 አካባቢ ወደዛ አካባቢ እንቅስቃሴ የነበርንበት ባታሊዮን ላይ ያህል ወደዛ እንቅስቃሴ የነበረበት ሁኔታ ስለነበረ በጎጃም አካባቢ ብዙ ጊዜ ህዝቡም ያውቃል ያፈነቃል የሀፋ ሰራዊት መሆኑን ያውቃል ግልጽ ነው። እና በዛ አካባቢ ስንቀሳቀስ ስለነበረ በዛ አካባቢ ደግሞ የሀፋ እንቅስቃሴ አለ በተባለ ቁጥር ድርግ ወታደሮችን ያዘም ስለነበረ እዛ ዘመቻ ውስጥ ይህንን ምክንያቱም በ1970 መሰምረት 1970 በቀይ ሽብር ብዙ ግፍ አድርጎ የሀፋን አጥፍቻለሁ ስላለና ያፋ ደግሞ የበለጠ ደግሞ እንትን ስለነበረ ይህንን ፕሮፓጋንዳ የነዛበት ሁኔታ ነው የነበረው። ሻፋ በ1970-71-72 በቀይ ሽብር በተለያዩ መንገዶች ተጠቅሜ አጥፍቻለሁ ድምፅ ይሻል ይህ ወሬ ነው የነበረ። ግን በተጨባጭ የሚንቀሳቀስ የነበረበት ምክንያቱም ከምንዋጋው ደግሞ ከደርግ ወታደር ጋር ነው የነበረው። እና ያውቁናል፣ እነሱም ያውቁናል፣ እኛም እናቃቸዋለን። ስለዚህ በዛ አካባቢ ስንንቀሳቀስ በተለይ ወደ ጎጃም አካባቢ ሲንቀሳቀስ ተራጩ እንዳጋጣሚ ያነሽ የሚባል ልጅ ነበረች። ያለቅስ ኮንትራክት ግን ያነሽ የሚባል ልጅ ነበረች። ያቺ ልጅ ደግሞ የሰሜን ልጅ ናት። ምን የሚባሉት ደግሞ ልጆ የነበሩና ከዛ በኋላ የሸፈተ ነው እና የሽፍታ ጦር ነው እንጂ የኢህአፓ ሰራዊት አይደለም የሚል ፕሮፓጋንዳ ነበር የነዛው። ይሄ ደግሞ እንድቀባ ነው በዋናነት ድርግን በጠላትነት የሚቆጥር የነበረው ድርጅት ያፋ። ስለዚህ ገድየዋለሁ አጥፍቼዋለሁ ያለውን ሰራዊት ወይም ድርጅት እንደገና አንተ ብሎ ለመናገር ለህግ እንኳን የተለመደ ነው። አባገዳኖች ህዝብን እየዋሹ ነው የኖሩት። ለገዛ ሰራዊቱ ግን ይሄን ማለት አልችልም፣ ምክንያቱም ሰራዊቱ ከእኛ ጋር ሲዋጋ ደግሞ በጦርነት ውስጥ እንግዲህ ብቻ ሲሆን ማረካለህ ወይ ታደርጋለህ ያንን ትመስለት አይችልም። ስለዚህ ቀላሉ መንገድ ይሄ ስለነበረ የስሜ ልጅ ናት ብሎ ያስወራት ሲታይ ነበረው። እና ሁኔታው ግን ያልነበረው ያሳዝነው ይሄ ነው። እንግዲህ ግን ከአባገዳዎች የሚጠበቅ ነው እንግዲህ የልብስን በመስጠት ታሪክ በመበረዝ እና በማለት ይታወቃል። አሁን ሀገራችን ውስጥ ያለው ቀውስ መተካካፈት ይታል እንት ልስ በሚፈጠር እውነት ያልሆነ ሁኔታ ነው አይደለም። ስለዚህ በዛ ምክንያት ነው እንጂ እኔ እሳቸውም ልጅ አይደለሁም። እሳቸው ማለት አላቃቸው እንዳጋጣሚ ደግሞ ኢዲዮ ሆነው ነው የታገሩቸው። ሞደርግ ላይ የታገሩ እሳቸውም ቢሆን እኮ መደርግ ነው ተገፍተው የሄዱት እና ልጃቸው ባልሆነ እሳቸውም ታገኝ ማለት ነው።
እና በወቅቱ ያፋ ብዙ ነፃ ያወጣቸው አካባቢዎች በቁጥጥሩ ስር የነበሩ አካባቢዎች ነበሩና ከዛው ደግሞ ቋራ አንደኛው ነውና በቋራ ደግሞ ያፋ የፍኖተ ዲሞክራሲ ሬጂዮን የጀመረበት ሁኔታ አለና ስለ ሬዲዮ ጣቢያው ያፋ ለህዝብ ያስተላልፈው የነበረው ሬዲዮ ጣቢያ ስለ ፍኖተና አንቺም በዛው ስለነበረሽ ሚናና ስለ ሁኔታው በአጠቃላይ እንዴት ተሰሩ እንደነበረ ዳልማቶች ይገልጻሉ።
ኦኬ በጣም ደስ የሚል ጥያቄ ነው። ጥያቄ ያንተን ትግሪ ከተ እንዴት ተጀመረ ስለዚህ ደስ የሚለው በዛ ነው። 1980 ወደስ አካባቢ ነው ከማያስተማር ወደስ አካባቢ ነው እና ደርግ እየወደቀ ነው እንግዲህ አሁን ከዚህ በኋላ የሚመጡት የወያኔና ሻቢያ ያን ደግሞ የራሱን ሰዎች ፈጥሮ ይሄ ከሰከሰ የነበረበት ሁኔታ ነበር። እኔና ሁሉ ኢህአፓ ደግሞ የደርግ መውደቅ ቀድሞ ሲረጃ ስለነበረ ግጭቶም ስለነበረ እንግዲህ ይሄ የሚቀጥለውን ስን አገር የሚያጠፋ ያን የመጣ ነውና ስለዚህ የደርግ መውደቅም አቀሬ ስለሆነ ያገር አድን ሪቦ ማክታ ማንኛውም የፖለቲካ ድርጅት የደርግም ቢሆን ኢሰፋም ቢሆን የሚሳተፍበት ህብረት ፈጥረ ተቀናጅተ የሚቀጥለው የሚመጣው መንግስት ወያኔ እና ሻዕቢያ ጸረ ኢትዮጵያ የሆኑ ኃይሎች ስለሆነ ያገር አድን እንትን ያስፈልጋል ብሎ ያቆጥር ያደረገበትና ከመት ነው መጣው ፖለቲካ ድርጅቶች ያልሆኑ ሲሊኮን ማህበረሰብ ሊሆኑ ይችላሉ። ማንኛቸውም ጥሪ በማድረግ በካናዳ ላይ ጉባኤ ያካሄደበት ሁኔታ ነበር። 1980 የሚመጡትን መጥተው ቅንጅት ተቋቋመ። እንግዲህ ጥሪ ከተደረገላቸው ወይነው ያለ ብቻ ናቸው ቀሩት እንጂ ሁሉም ጥሪ ተደረገላቸው ተገኝተዋል። አንገኝም ያቸው ማሳለኝ ማይገኝበት ምክንያት እንትን አጥቋል። ስለዚህ ቅንጅት ተቋቁሞ ከፍተኛ እንትን የነበረው ድጋፍ የነበረበት ሁኔታ ስለነበረ ልክ ያ ሁኔታ እንደተፈጠረ ከዛ ደግሞ ከፍተኛ ሳይንሳ የነበረበት ወቅት ነው። ከፍተኛ የሆነ የፕሮፓጋንዳ ስራ የሰራበትና እንግዲህ የሚታወቀው እስካሁን ድረስ አለ። እዛን ጊዜ ሲቀሰቀሳቸው የነበሩ ስለወያኔ ማለት ምን ማለት እንደሆነ ሻዕቢያ ደግሞ ከማን እየረዳቸው እና በማን ጀርባ ታግለው እየመጡ እንደሆነ እና ኢትዮጵያ በምን ወደፊት እንዲገጥማት እንትን ምን ውስጥ እንደሆነ ከፍተኛ ቅስቀሳ ሲሰጥበት የነበረበት ሁኔታ ነበር። እዛ አድርጉት እንግዲህ እኔ አምባ ቢሆኜ ተሰራ የነበረበት ሁኔታ ነበረው። እንግዲህ በጣም ከባድ ነው እንግዲህ ስራ ውስጥ ነው እንዳሁኑ ኢንተርኔት የለም ምንም የለም። በጣም ከባድ የነበረበት ሁኔታ ነው። ግን ደግሞ መስራት ስለምንፈልግና ኃላፊነትና ይህን በዛ ወቅት ይህንን እንትን ማድረስ ስለነበረብን በጣም በቃ እንትን በሆነ ሁኔታ ነበር የሰራን። ጠዋትና ማታ ነበር ከስምንት ጀምሮ አንድ ሰዓት እንደገና ማታ ደግሞ ከሰዓት በኋላ አንድ ሰዓት ፕሮግራም ነበር የምናደርገውና ያን ጠዋት ጨርሰን እንደገና ሳምንቱ ሙሉ ነው የምናስተናግደው። ሳምንት በዛ ሁኔታ ላይ ተደማጭነት እያገኘ ሲመጣ ከሞት ራዲዮ ደብዳቤዎች ደግሞ መጣት ጀመሩ። ከገጠር ከቋራ ከጎጃም ከተማው ከተለያዩ ከተማው ከብዳት ይመጣ እና እንዴት ሆነ ሰ የደረጃ ጥራቱን ያሻሽለ እንግዲህ እና በጣም ድማችነት ያለው ስለሆነ ባካስ እንግዲህ ነገር ሲመጣ ይመለቃ ተበረታተን እንድንሰራ ያደርገን የነበረው ሞራል ሲታን የነበረው ይሄን ላይ ስለነበረ በከባድ ሁኔታ ግን ደግሞ በስተፋ የተራመደ ሲታይ ነበረው። አጭርና ሁለት አመት ነው ያን ከሰባት ሲቆጣጠር ግዜ ግን በጣም ከባድ ኃይለኛ የሆነ የእንትን ፕሮፓጋንዳ ነበር ሲሰጣ የነበረውና ሁለቱን ፕሮፓጋንዳ ብቻ ሳይሆን እውነታውን ነበር ተናገረው። ያኔ ምን አይነት ድርጅት እንደሆነ ፀረ ኢትዮጵያ ድርጅት እንደሆነ አገር ሊያፈርስ የመጣ እንደሆነ የሌሎች ዛሙም ሆነ ከሌሎችም ካረጉት አገሮችም ጋር ተቀናጅቶ እና እየተሰጠው እየተረዳ የመጣ በመሆኑ ፍጥረኛ ድርጅት እንጂ አገርን እንደሚለው እንኳን ለኢትዮጵያ ለትግራይ ህዝብ የወጣ ድርጅት እንዳልሆነ በከፍተኛ ትግል የተቀሰቀሰበት ነው። ከዛ ምክንያት ይህን እያደረግን በነበርንበት ሁኔታ ላይ ነው እንግዲህ ሁለቱ የቅንጅት መምጣት እና የፍኖተ ጠንካራ መሆን ሲገነዘቡ ሻቢያም ሆነ ወያኔ አረሳው እንደውም ምላሽ ሰጡ። በተለይ ሻቢያ ምንድን ነው የሰጠው? ትክክለኛው ቡድን ባንድ ማስኬት ቅርጫት ገብቶልናል፣ ስለዚህ የበለጠ እንትናችን እናጠቃለን ብለው መግለጫ የሰጡበት ነው። የተሰጠው ፕሮፓጋንዳ ግን ኃይለኛ የነበረበት እና ለወያኔም እንቅፋት የነበረበት ነው። ለመናገር ረጅም ጉዞ አልተጓዘም። አሁን እንግዲህ መቀሌ እስኪመሽግ ጊዜ ድረስ የተሰራው የፕሮፓጋንዳን ቀላል ያልነበረና እውነትም ስለነበረ ነው። እንግዲህ አሁን የመጨረሻውን ደረጃ በህዝብ ትግል ደግሞ ጽጉን እንዲይዝ የተደረገው እና በዛን ወቅት የዛ የፍኖተ ዲሞክራሲ ራዲዮ አምባዝ ሆኜ የሰራሁት እና የሰሩት አብረን የሰራናቸው ጓዶች እውነት ለመናገር በጣም በፍቅር የሰራነው ነገር ስለሆነና ውጤትም ስለነበረው በጣም አስደሳች ሚታይ ነበረው። ግን ችግር ውስጥ ነበር መልሽ ከሆነ
በጣም በጣም ጥሩ ነው። እና ልክ እንግዲህ እንደነገርሽኝ ከሆነ ፍኖተን ሬዲዮም የተጀመረው ወደ ደርግ መውደቅ አካባቢ ስለሆነ በዛውም አስተሳሰብ ደግሞ አንቺም እንደገና አንቺና ጓደኞችሽ በወያኔ ስር በወያኔ ተማረካችሁ የተወሰዳችሁበት ሁኔታም አለ። እና አንቺ በወያኔ ስትሰርቲ እነ ጸጋዬና ተይቃቅ ደብረጽዮን ጋርም ጸጋዬ ደብተራው ማለት ነው አብራችሁ ነበራችሁ። እስቲ ስለሱ ሁኔታ እንዴት አንቺ በቁጥጥር ስር እንደዋልሽ እንዴት እንደተያዝሽና እንዴት በወያኔ ቁጥጥር ስር እንደዋልሽና ጓደኞችሽ ጋር የነበረሽ ግንኙነት እስከ መቼ አብራችሁ እንደነበራችሁ ገልጽልኝ።
ኦኬ እንግዲህ እና እንደምታውቀው ያው ከደርግ ወደቀ ወድቆ ላይ ቀረ ወደቀ። እንግዲህ ወያኔ ስልጣን እንደያዘ ከዳር ጊጠናው እንደነበረው ዋና ጣላት ለወያኔ ለሻለ ዋና ጣላት የነበረው ማኑ ያፋ ነበር። ምክንያቱም ያፋ ከዞም ጀምሮ ይታወቃሉ። ወያኔና ያፋ ወያኔና ሻለ ይታወቃሉ። በአቋ ግልጽ በሆነ ፕሮግራም ይታወቃሉና ያፋ ሊያስኬዳቸው እንደማይችሉ ያውቃሉ። ስለዚህ ያፋን ማጥፋት አለብን ሀሳብ ነበራቸው። ብቻ ማለት ነው እሱ ብቻ ማለት ነው። እውነት ለመናገር አሁን የዛን ጊዜ እኛ የተያዝንበት አጋጣሚ እና እኛ ላይ የተከሰተውን ጦርነት ሳስብ በጣም የሚገርመኝ ነው። ምክንያቱም አንደኛ ሻቢያ፣ ሁለተኛ የሱዳን መንግስት ከጀርባ፣ ሶስተኛ ደግሞ የአሜሪካና የእንግሊዝ ጆይንት እንትን ፈጥረው ሱዳን አካባቢ ሆኖ ሁሉን ኢንፎርሜሽን እየሰጡ ነው። ይተውያል ማለት ሻቢያ ሲገቡ እኛንም እየመጡ ሱዳንንም በሱዳን ያለውንም ድሯችንም እንትን እንዲደረግ ከፍተኛ ጥረት ተደርጎ በተዋ ማለት ይቻላል። ከፊትም ከኋላ ማለት ነው። ከፊት እየተዋጋን ያለ ነው አንድ በኩል ከነው የኔ ጋር እየተዋጋን ነው። ሌላ በኩል ደግሞ ደርግም ደግሞ ጥሪ አድርጋ ስለነበረ ይመጡ ነበሩ። እርግጥ እያደረጉ የሚመጡ ወታደሮች ስለነበሩ ከእነሱም ጋር አንድ ላይ ሆነ እንትን ለማድረግ ከፍተኛ ጥረት እናደርግ የነበረበት ሁኔታ ስለነበረ ከጀርባ ደግሞ ሱዳን እንኳን ካልደግፈው ከጀርባ እንትን ያደረጉበት ሁኔታ ነበረው እና በጦርነት ላይ ነው የሚደረገው እና በከበባ መንገድ ስለሆነ ያደረጉት የተያዙት ሴትና የተዋጋ ነው። በመጨረሻ እኛ የተያዝንበት እና ይህም የዶክተራውም እንደሚታወቀው አበራ እነሱ ጮታ ሚዛት ማለት ነው ኢትዮጵያ ብቻ የተያዙበት ሁኔታ የነበረው። ይህ ሁኔታ አንድ በኩል ያናግደኛል፣ በሌላ በኩል ደግሞ ወያኔ ምን እንደሆነ ያሳየንበት ነው። እውነቱ ያ ነው የነበረው። ያን ጊዜ አባ የተናገረውን የአባ የሰጠውን ፕሮፓጋንዳ አዳምጦ ቢሆን ኖሮ 37 ዓመት ወያኔ ገብቶ ኢትዮጵያን በማፈራረስ የተጫወተው ሚና አይጫወትም ነበር። ወያኔ ጸረ ኢትዮጵያ ድርጅት ነው እንጂ መንግስት ሊሆን የማይችል ድርጅትም ያልሆነ ነው። ወያኔ ምን ተሰምተ ነው ማስቀምጠት የማፊያ ቡድን ነው። ማፊያ ደግሞ ህግ የለውም። መግደል፣ መድረስ፣ ገንዘብ እስከፍንግነት ድረስና እሱን ወደፈለገው አቅጣጫ ገፍ ከማንኛውም ኃይል ጋር ከማንኛውም ሚኒስትር ከማንኛውም እንትን ጋር የሚሰለፍ ነው እና ያንን ያደረገው ስለሱ ደግሞ እንግዲህ ጀርመን ከሆን ተናግሯል። ሻቢያና ስለወያኔ እንዴት አቃቅፎ ደግፈው አዲስ አበባ ድረስ እንዳስገቧቸው እና አዲስ አበባ ለማስገባት ቀንደኛ ጠላት እኛ ስለነበረን እኛ ላይ ክብባን ያደረጉት እና በዛ ምክንያት የተያዝንበት ነው። እንግዲህ እስከ መደተራው ጋር ቋራ ተይዘን እንዲ ቦታ ሳንኪታ ነው የምትባለው ተይዘን እስከ ባህር ዳር ድረስ አብረን የቆየንበት ሁኔታ ነው የነበረው። ወያኔ አንድ ትላለች እስካሁን የሰራበት ይሰራበት የቆየው በአካባቢ እንግዲህ ወልጅ ያደኩት ጎንደር ከተማ ለኔ አይቶስኩት ይላል። ስለዚህ በዛ አካባቢ ባህርዳር እንዳንቆይ እኔና የተወሰኑ ሰዎችን ወጣቀሌ ለምን ባህርዳር ከቆየ ሰው ይጠይቀሃል፣ ቤተሰቡም ከሰማ ይጠይቀሃል፣ ወዳጅም ከሆነ ይጠይቀሃል። ማንኛውም ሰው ደግሞ ይጠይቅህ ከመጣ መቶም ይጠይቅህ በታሰርክበት አካባቢ ግን ያ እንዳይሆን ስለፈለገ እኔን ወደ መቀሌ ሌሎችን ደግሞ እዛው ባህር ዳር ከወሰቱ ሁኔታ የነበረው እና እኔ መጨረሻ ወደ መቀሌ ሲሄድ ዶክተራውን እና በለጠን እዛ ፍቻቸውን ይልኩኝ። ከዛ በኋላ ደግሞ በኋላ የተቀላቀለ ደግሞ ከሌላ አካባቢ ተሱ ይመጡት እና ዘዘ እና ታደለ ታደለ ከኛ ጋር የነበረው ቆስ ነበረ። ሌሎችም ወንዶች እዛው እንትን የደረጉበት ሁኔታ ላይ ነበረው። እነሱን ባህር ዳር ቻቸውን ይልኩት እኔ ወደ መቀሌ ይልኩኝ እና መቀሌ ደግሞ ሲሄድ ከተወሰኑ ጓዞች ጋር እዛ በተለያየ አቅጣጫ ጊዜ የነበሩ ጓዞችን እዛ አንድ ላይ ሆነን ወደ መቀሌ የሄድንበት ሁኔታ ላይ ነበረው እና እስከ አንድ ወር ሁለት ወር ሲሆን ከእነሱ ጋር የቆየሁት ከእነ ዶክተራው ጋር ባህር ዳር እዛ ላይ ወደ መቀሌ ይልኩኝ
እና ያለሽ በወቅቱ ወያኔ የያዛቸውን የኢሕአፓ ሰራዊት አባላትና ብሪታንቺ ያለሽበትን በሰብስቦ በቴሌቪዥን ቅስቀሳ ማድረግ ጀምሮ ነበርና እዛ ቦታ ላይ በድፍረት መልስ ሰጪ ነበር። ለነበረው እነሱ ለፕሮፓጋንዳ ሊጠቀሙበት የሞከረው የነበረው ለራሳቸው በዛ ቦታ ላይ አንቺ የራስሽን አቋም ለምንም ፍርሃት ተገልጪ ነበርና ምን ነበረ ስሜትሽ በዛ ነው?
እንግዲህ ምንድነው የነበረኝ ስሜት? አንደኛ ማንም እስረኛ ማለት አንድ እስረኛ ከታሰረ በኋላ በአሳሪ ቁጥጥር ስር ነው ያለው። በአሳሪ ቁጥጥር ሲኖር አሳሪው የሚፈልገው እንድታደርግለት ነው የሚጠይቅህ። ወያኔ ደግሞ የባሰ ነው። ስለዚህ ከፍላጎቱ ውጭ የሆነ ነገር ነው የሚጠይቅ ሆንታ በዛን ጊዜ ምንድን ነው የነበረው ሁኔታ? እስከ ቅርብ ጊዜ አሁን ወደ መቀሌ ድረስም ይጠቀምበት የነበረ ነው። ያሰራቸውን ወይም የያዛቸውን ሰዎች ምክራቸውን አይምሯቸውን መቀየር ማለት ነው። ይዘው እስከነበረ አመለካከትም ሆነ ሰው የሚያስቡን ከሆነ ከዛም መቀየርና ወደ እነሱ ማምጣት ነው እና ያንን ለማድረግ ደግሞ የእነሱ ትክክል የሌላው ደግሞ ትክክል እንዳልሆነ ነው። ምንም ችግር የለውም እነሱም እኮ ትክክለኛ ዓላማ ካላቸው ችግር የለውም። አሳሪ ሆነው እስረኛ ሆነ ግን እንደገና በተጽዕኖ ደግሞ ያላመንክበትን እንድታደርግ ስትገደድ እንደኔ በጣም ከባድ ነበር። በጣም ከባድ ነበር እና ሰብስበው እንደዛ ነበር የሚያደርጉት። እና ታጣራ አጥቶ ይታል እና እንሳን በቆዩ በጊዜ አንድ ፕሮግራም ያዘጋጃሉ። ማለት ወስተናል ሶሻል ነው የሚሰጣው። እዛም ተሳተፍ ከሆነ በምግብ ነው ይሰጣው። ካልሰጡ ምግብ አልበላም ካልክ አታተክምና አይሰጥም። እኛ አልበላም ነው በቃ በቃ ያልበላም በቃ ይቅርብኝና ብላችኋለሁና የማልፈልገውን ነገር አድርጊኝ ብሎ ያፋንስ ያድርገዋል። ይሄፋን ይሰጣል ምናምን እንደሚሉት ኦኬ። ያፋንስ የሰራው ነገር ካለ አሁን እኔ በእናንተ ቁጥጥር ስር ነኝ ያለው። በቁጥጥራችሁ ስር ካለሁ ድረስ ለኛ ያፋንስ ይችላልቻችሁ። ሁለተኛ ነገር ደግሞ ምን አድርጊ ነው የምትሉኝ? ምን ብርቂ ቋጭ ማለት የማስገደድ ጉዳይ ስለነበረ አንተ ጻን ያደርኩት ስለነበረ በእንደው መንገድ ያዲስ ናቸው። በመንግስትነትም ደረጃ የሚያውቁት ብዙ ነገር ስላልነበረ ስነልቦና ነው ብዙ እንትን ሊያደርጉት የሞከሩትም እንደዛ ነው። ስለዚህ አንድ ጊዜ ከአዲስ አበባ ያኔ ደግሞ አዲስ አበባ እንትን አድርገው የእነሱ ምንድን ነው ችግር ነው ምናምን የሚል ነገር አቋቁመናል ብለው ከአዲስ አበባ የመጡ ጋዜጠኞች ነበሩ እና የቴሌቪዥን ጋዜጠኞች ናቸው። እንዲያውም ከነሱ ጋር ነው እነሱ ናቸው እንዲያውም ምክንያቱም አዲሶች ስለነበሩ የተወሰኑ ሰዎች ደግሞ ከእነሱ ጋር ብዙም ግንኙነት የላቸው። ምናልባት ከበፊተኛው ከደርግ ጋር የነበሩ ሊሆን ይችላሉ እንጂ ከነዚህ ጋር አልነበሩም። እና ምናልባት ኃይለኛ ሙግት ስለነበረ ማደርገው ከባድ በጣም በሚዘገን ሁኔታ ስለሆነ እንትን እያደረጉ የነበሩ ቸር ሀይማ ሽ እንዲ ሞኝ ነሽ እንዲ ለማንኛውም አንድ ነገር እንኳን ብታደርጊ ያደርጉሽ ያንቺን ስም ማስቀረት አለብናል። ቴሌቪዥን በሚቀረጽበት ጊዜ ሬዲዮ የራሳቸውን ፋራ የሚባል ሬዲዮ ነበራቸው። ሰላም ናም የሚባል ነበራቸው። ጫካ በነበሩበት ጊዜ የሚጠቀሙበት እና እነሱን ሁሉ እያመጡ በሚያደርጉበት ጊዜ ፈጽሞ እሱ ባለበት አልቀረጽም እያልኩ አልናገርም ነበረ። ከዛ ሲሆን በቃ ሆነ መንገድ ቃይ ስለ ሀፓ እንደገና ስለ ኢትዮጵያ በሀፓ ሆነሽ ስለታገሽ ምንድን ነው የትግራይ ህዝብ ከታ እንቻል እንግዲህ በዛ ቦታ ሆነ እንግዲህ እኔ በትክክል ያ የታስኩት እና በቆይ ያኔ ስለዚህ አቋም ያለኝ ሀፓ እኔ ለኢትዮጵያ ምን ታገልኩ። ስለዚህ ወያኔ ብሶ ደግሞ እንደዚህ ስላደረገሽ የትግራይ ህዝብ ማጠፋው አጥፍቻለሁና ማጠፋው ጥፋት አጥፍቻለሁና የትግራይ ህዝብ ከተቆንቂ እና ስለዚህ ኢንፎርሜሽን ታዲያ አልቀበልም ማለት ነው። እንዴ አልቀበልም። ለተኛ ነገር ደግሞ ወኔ ላይ ታገልኩት ለኢትዮጵያ ህዝብ ነው። ስለፈለኩትም ነው ደግሞ ታገለው በፍላጎት ያደረኩት ነገር ነው እንጂ እንትን ብዬ አይደለም። ስለዚህ እንዴ አልቀበልም ከዚህ ነገር የለኝም። ለተኛ ነገር ደግሞ እንዴት ነው ወያኔ አሁን አንተ የትግራይ ህዝብ ይቅርታ ጠያቂ የሚያደርገኝ? በትግራይ ህዝብ ላይ እኮ ዘመቻ አድርጎ የትግራይ ህዝብ ያደረገው ወያኔ ነው። ወደ ኢትዮጵያ ከመጣት በፊት እኮ በትግራይ ህዝብ ላይ ነው መጀመሪያ ወያኔ ጥቃት ነው የጀመረው። ዛሬ አረንጓዴ ቢጫ ቀይ መያዝ የለባችሁም ተብሎ ህግ የወጣው እኮ በትግራይ አካባቢ ነው የተጀመረው። ስለዚህ የትግራይ ህዝብ ይሀፋል ያቃል። በአጋጣሚ ደግሞ እዛ እንደነበር መዘመናገር ልክ መቀሌ እንደደረሰን ትግራይ አካባቢ ዘውን ከባህር ዳር እንደደረሰ ለማሳየት የወደው ይነደፊ በቃ እንዲያደረግን ምናምን ብለው ህጉ በሙሉ ጠርተውት ነው የነበረው ያንን ለማሳየትና ልክ በአጋጣሚ ስመስ ሳይረኝ ሲወር ማፈሰው ተባስተው ህዝቡ ያንቀለበረ ምንም የሳሙን ግን በጆራችን በጆራይ ምንድነው ያለ ፍርጥቦች እናንተ ከሄዳችሁ ጊዜ ጀምሮ ዝናብ አልነበረም ያለ ያፋን ማለት ነው። የውናና ስመጡ ነው ዝናብ የዘነበው እያሉ ነበር ያጠፉ የተቀበሉ። እነሱ ደግሞ በሌላ መንገድ ነበር ያዘጋጇቸው ስለነበሩ ያለ ፍላጎት ስለነበረ ገቦቶ ሲያወጡ ነበረው ህዝቡ የትግራይ ህዝብ ያፋን ያውቃል። ስለዚህ የትግራይ ህዝብ ያፋ በአት ስላልሆነ ይህ እንዴት ምክር ነው ጠይቀው ፈልጋችሁ ናደርጉ ይሄ በዛ ላይ ሙስክት እያለ ነው እንግዲህ ያንን ቪዲዮ የቀረጹት። ከዛ በኋላ ላይ እንግዲህ ምን እንዳደረጉት ያለቅ ሰባ ውስደው ተከታታይ ክፍሉ ሰዓት ልክ ኢትዮጵያ ቁጣጣ ከሁለት ሰዓት ዜና በኋላ ያንን ያቀርቡት ነበር ያሳዩት ነበረ። ግን መልሰው እንደገና ህዝቡ ምክንያቱም በእነሱ ላይ የነበር ውጥናቸው ከፍተኛ ስለነበረ ፍጥም ፕሮፓጋንዳ ከባድ ስለነበረ በእነሱ ላይ ኢትዮጵያነታቸውን በደንብ የገባው ስለነበረ የበለጠ እንዲያውም የወደደው የመጣበት እና እንዲያውም ወደ እነሱ መልሱ እንትን ያደረገበት ሁኔታ ነው የነበረው። እኔ በኋላ እንትን ካደረ በኋላ ነው ስለ ነገር እንጂ አላየሁትም። እንደመላለ በፕሮፓጋንዳ የተጠቀመበት ግን እንደገና ራሱን መልሶ ከመጣበት እና የነበረው ሁኔታ ያ ነው የነበረው።
በጣም ጥሩ። በእስር ቤት አካባቢ ያለውን ችግርና በምን አይነት ሁኔታ ታስራችሁ እንደነበረ ከዛ አካባቢ ያለው በተለይ በኢትዮጵያነታችሁና በኢትዮጵያ ኢትዮጵያ ብላችሁ ብትታገሉ ስለነበረ ያባይ ኢትዮጵያ ብሎ ነው የሚታገለው። እነሱ ደግሞ ዘረኝነትን ኢትዮጵያ ውስጥ ያስፋፉ ጠባቦች ነበሩና እስር ቤት ከሌላው እስረኛ ጋር ሲተያይ እናንተ የነበረባችሁ ሁኔታ ለየት ያለ በጣም አስከፊ ነበር?
አሁን ግን ምንድነው መሰለኝ እስረኞችን ከፋፍለዋል። ለምሳሌ እኔ የተወሰኑ ጓዶችን ለብቻችን ያሰሩ እንደራስ አምስት ጓዶች ምን ሆኖ ለብቻችን ያሰሩ፣ አንደኛው አባይ ነው፣ ሁለተኛ ለማ የሚባለው ልጅ ነው፣ ሶስተኛ እኔ ነኝ፣ አራተኛ ደግሞ ሌላ ልጅ አለ መኮንን የሚባለው።
አድማጮቻችን ከአያልነሽ ጋር ያደረግነውን ቃለ ምልልስ ሁለተኛውን ክፍል በረቡዕ ምሽት ፕሮግራማችን እናቀርባለን።
Thank you.